BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀመረ። በዛሬ ምሽት መሰናዶ ከሚደመጡት ጉዳዮች መካከል
በአሁኑ ሰዓት በኮሮና ቫይረስ ተግዳሮት የተነሳ በዓሎቻችንን ወደ አደባባይ ወጥተን ብዙ ከዚህ በፊት ሲያከብር በነበረው ሁኔታ እያከበርን አይደለም።
የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አበቤ ናቸው። መጪው የመስቀል ደመራ በዓል አነስተኛ ምዕመናን በተገኙበት በመስቀል አደባባይ እንደሚከበር ባወሱበት ስነስርዓት ላይ ከተናገሩት የተወሰደ ነው። ሙሉ ዘገባው በምሽቱ ይደመጣል።
በአዳሪ ትምህርት ቤት በኩል የሚሰጠው እና ምርት ችሎታ ያላቸው እና የተሻለ ችሎታ ያላቸውን በዚህ በኩል ማሰባሰብ ለወደፊት ለሀገራችን ከፍተኛ ጥቅም ይሰጣል።
የቀድሞው የኢትዮጵያ ትምህርት ሚኒስትር ዶክተር ስንታየሁ ወልደ ሚካኤል ናቸው። ደብረ ማርቆስ ላይ የሙከራ አገልግሎት ስለጀመረው የሐዲስ ዓለማየሁ አዳሪ ትምህርት ቤት በሚያወሰው መሰናዶ ላይ ሙሉ ሀሳባቸው ይደመጣል። ሌሎች ተጨማሪ ዘገባዎችም አሉን። ሀብታሙ ስዩም መሰናዶውን እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። ስመኝሽ የቆየ ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማል ማናለች።
ሀብታሙ አመሰግናለሁ። የምስራቅ ኢትዮጵያ አጎራባች ክልሎችና የጸጥታ አካላት በምስራቅ ኢትዮጵያ ህገወጥ የገንዘብ እንቅስቃሴንና ህገወጥ ንግድን በመከላከል ከሀገር ውጭና በሀገር ውስጥ ያላግባብ የተሰራጨ ህገወጥ ገንዘብ ወደ ህጋዊ መስመር እንዲገባ ወይም ከገበያ ውጭ እንዲሆን በቅንጅት መስራት እንደሚገባ ተነገረ። በጉዳዩ ላይም የሶማሌና የሐረሪ ክልሎች፣ የምስራቅ ኦሮሚያ እንዲሁም የድሬዳዋ አስተዳደር ከብሔራዊ ባንክ፣ ከመከላከያ ሰራዊት፣ የምስራቅ እዝና የፌዴራል ፖሊስ አመራሮች ጋር ምክክር ማድረጋቸው ተገልጿል። የጸጥታ ኃይሎች የንጹሃን ገንዘቦችን ገንዘብ ያላግባብ እየወሰዱ ነው የሚለውን ወቀሳ ግን ውድቅ አድርገውታል። ዘገባው የአዲስ ቸኮል ነው። ከአፍሪካ ወዳገኘናቸው ወሬዎች ስንሻገር ዩጋንዳ ውስጥ ከወይኒ ቤት ራቁታቸውን ያመለጡ 200 እስረኞችን የጸጥታ ኃይሎች እያደኑ ነው። እስረኞቹ አንድ የጦር መሳሪያ መጋዘን ገብተው መትረየሶች ሰርቀውና ልብሳቸውን አውልቀው ጥለው በሰሜን ምስራቅ ዩጋንዳ ውስጥ የሚገኝ የገጠር ደን ውስጥ ገብተው መደበቃቸው ተነግሯል። በሩዋንዳ ስለደረሰው የዘር ፍጅት የሚያወሳው ሆቴል ሩዋንዳ የተሰኘው ፊልም ባለታሪክ የሆኑትን ፖል ሩሴሳቢጊናን ፍርድ ቤት የዋስትና መብት ከልክሏቸዋል። በሽብር ተግባር ተከሰው የታሰሩት ፖል ሩሴሳ ቢጊና የትም እንደማይሰወሩ ቃል ቢገቡም ዋስትናው ግን አልተፈቀደላቸውም። ወደ አሜሪካ ስናቀና ደግሞ ፒው የተሰኘ የአሜሪካ ጥናት ማዕከል የህዝብ አስተያየት አሰባስቦ ባደረገው ምርምር በጥናቱ ከተካተቱ አሜሪካውያን ግማሽ የሚሆኑት ወይም 49% የኮሮና ቫይረስ ክትባት ዛሬ ቢመጣ አልከተብም ማለታቸውን ገለጸ። 51% ከሚሆኑት ውስጥ ደግሞ የተወሰኑት በደንብ ነው መከተበው ሲሉ፣ ቀሪዎቹ እከተብ ይሆናል ማለታቸውም ተመልክቷል። 19% የሚሆኑትና አልከተብም ያሉት ሰዎች ምክንያታቸውን ተጠይቀው በሰጡት ምላሽ ክትባቱ የጎንዮሽ የጤና ጠንቅ ሊያስከትል ይችላል የሚል ስጋት ስላላቸው መሆኑን ጥናቱ ጨምሮ ጠቅሷል። በተያያዘም በህዝቡ ዘንድ ለኮቪድ-19 መከላከያ እየተሰሩ ባሉ ክትባቶች ላይ ያለው አመኔታ እያሽቆለቆለ መምጣቱን ነው የህዝብ አስተያየቶች ግምገማዎች የሚያመለክቱት። ባለፈው ግንቦት 72% አሜሪካውያን ክትባቱን ወስዳለው ብለው እንደነበር ሲገለጽ፣ በዚህ ወር ደግሞ በእርግጠኝነት እከተባለው ያሉት 21% ብቻ መሆናቸው ታውቋል። በዩናይትድ ስቴትስ የሚደረገው የፕሬዝዳንት ምርጫ በተቃረበበት ወቅት ፕሬዝዳንት ዶናልድ ትራምፕ እና ዲሞክራቱ የመጪው ምርጫ ተፎካካሪያቸው ጆ ባይደን አንዱ ሌላውን ለመሪነት በቁ አይደለም በማለት ተወነጃጅለዋል። የ74 ዓመቱ ፕሬዝዳንት ትራምፕ የ78 ዓመቱ ጆ ባይደንን ደካማና ያለቀላቸው ብለዋቸዋል። አይምሯቸው ጋር ጎደል ያለ ነገር ሳይኖር አይቀርም ሲሉም አክለዋል። ፕሬዝዳንታዊ ምርጫው ሊካሄድ የቀረው 50 የማይሞላ ቀን ሲሆን፣ ትላንትና የሪፐብሊካኑ ፓርቲ ፕሬዝዳንት ዊስኮንሰን ውስጥ የፖለቲካ እንቅስቃሴ ንግግር ሲያደርጉ ጆ ባይደን በሕይወት መኖሩንም አያውቀውም ሲሉ ተደምጠዋል። ባይደን በበኩላቸው በፔንሲልቬኒያ ባደረጉት ንግግር የፕሬዝዳንቱን የኮቪድ-19 ወረርሽኝ አመራር ተችተዋል። ህዝቡ የመንግስቱን የራሱን የጤና ኤክስፐርቶች የሚሰጡትን ሳይንስ ላይ የተመሰረተ ምክር እንዳይቀበልም እያበረታቱ ናቸው ሲሉ ወንጅለዋቸዋል። ሩሲያ በዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዝዳንታዊ እጩ ጆ ባይደን የምርጫ ዘመቻ ላይ የተዛባ መረጃ በማሰራጨት የምርጫ ውጤት ላይ ተጽዕኖ ለማሳደር ያያዘችውን ጥረት እንደቀጠለች ናት ሲሉ የፌደራሉ ምርመራ ቢሮ ዳይሬክተር ክሪስቶፈር ሬይ አስጠነቀቁ። ሬይ ይህን ያሉት ትላንት ለተወካዮች ምክር ቤት የሀገር ደህንነት ኮሚቴ በሰጡት ቃል ሲሆን፣ ፕሬዝዳንት ዶናልድ ትራምፕ ግን ንግግራቸውን አልወደዱላቸውም። ክሪስ ቻይና ከዚህ የባሰ የምታደርገው አይታይህም ሲሉም ወዲያውኑ ተችተዋል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ ቀዳሚው ርዕሰ ጉዳይ እንሻገር። የአዲስ አበባ ከተማ ምክትል ከንቲባ አዳነች አበቤ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የመስቀል አደባባይ መልሶ ግንባታ ፕሮጀክት የደረሰበትን ደረጃ ዛሬ ተመልክተዋል። መጪው የመስቀል ደመራ በዓለም አነስተኛ ምዕመናን በተገኙበት በመስቀል አደባባይ እንደሚከበር ምክትል ከንቲባ አዳነች አበቤ በዛሬው ስነ ስርዓት ላይ ተናግረዋል። ፀሐይ ዳምጠው ዝርዝር ጉዳዩን ይዛለች።
የአዲስ አበባ ምክትል ከንቲባ አዳነች አቤቤ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የመስቀል አደባባይ መልሶ ግንባታ ፕሮጀክት የደረሰበትን ደረጃ ዛሬ ተመልክቷል። መጪው የመስቀል ደመራ በዓል አነስተኛ ምዕመናን በተገኙበት በመስቀል አደባባይ እንደሚከበር ምክትል ከንቲባ አዳነች አቤቤ በዚሁ ስነ ስርዓት ላይ ተናግረዋል።
በአሁኑ ሰዓት በኮሮና ቫይረስ ተግዳሮት የተነሳ በዓሎቻችንን ወደ አደባባይ ወጥተን ህዝቡ ከዚህ በፊት ሲያከብር በነበረው ሁኔታ እያከበር ነው ያለ። ብዙ በዓሎች አልፈዋል። ከመጋቢት ወዲህ በአደባባይ ላይ ሲከበሩ አልነበረም። መመስቀል በዓልም ህዝቡ ወጥቶ በአደባባይ የሚያከብርበት በዓል ነው ማለት አይደለም። ለመስቀል እዚህ ጋር እናዘጋጃለን ስንል መስቀልም እሬቻም ከፊታችን የሚጠብቁን በዓላት ናቸው። በዓላቶቹ ሀገራዊ ትልልቅ ፋይዳ አላቸው። ለቱሪዝምም በዩኒስኮ የተመዘገቡበት ሁኔታ ስላለ ዝም እነኝም በዓላቶች ስርዓታቸው መፈጸም አለበት። በሃይማኖት አባቶችና በአባ ገዳዎች ስርዓታቸው መፈጸም አለበት። እነሱ በሚወስኑት እቺ ቦታ ማስተናገድ በምችለው የተወሰነ ቁጥር ሰው ብቻ ይዞ ከዚህ ውጭ ችግሩ የጋራችን ነው። የከተማችን ነዋሪዎች ሊረዱን ይገባል። የአካባቢዎች ሊረዱን ይገባል።
ግንባታው ትልቅ ሀገራዊ ፋይዳ ያለው መሆኑን የተናገሩት ምክትል ከንቲባ አዳነች አቤቤ የከተማውን ገጽታ በመገንባት ረገድም ትልቅ አስተዋጽኦ ያበረክታል ብለዋል።
ፕሮጀክቱ እጅግ በጣም ዘመናዊ የሆነ ፓርኪንግ 1400 ተሽከርካሪዎችን ማቆም የሚችል ምድር ውስጥ የተሰራ ወደ 2000 የሚሆኑ ዛፎች እዚህ አካባቢ ላይ እንዲኖሩ ይደረጋል። 100 ያህል ዛፎች የሚንቀሳቀሱ በዘመናዊ ሁኔታ የተሰሩ ዛፎች ናቸው። በተጨማሪ ከዚህ በፊት አገልግሎት ሲሰጥ የነበረው ደረጃው በነበረበት ሁኔታ ነው የሚመለሰው እና የሚሰራው። ይህን ሁሉ አገልግሎት ሰጥቶ በእንደዚህ አይነት ሁኔታ ተሰርቶ ከላይ ያለው መሬት እንደምታዩት ወደ ነበረበት እየተመለሰ ያለው 40 የሚደርሱ ሱቆች እዚህ አካባቢ ለአገልግሎት የሚያስፈልጉ ሱቆች ያሉት። በተጨማሪ እንደምናውቀው በየአደባባዮቻችን በምንወጣበት ሰዓት መጸዳጃዎች የሉ፣ ለንጽህና እጅግ አስቸጋሪ የሆነ አሁን ወደ 200 ያህል መጸዳጃ ቤቶችን ጭምር ይኖሩታል። እዚህ መጥቶ የተለያዩ ህዝባዊ በዓል፣ ሃይማኖታዊ በዓል፣ ሀገራዊ በዓሎች በሚከበሩበት ሰዓት ሱቆች አሉን። ውበቱን ለመጨመር ዛፎች አሉ። በተጨማሪ ደግሞ ምቹ እንዲሆንላቸው የተደረገበት ሁኔታ ነው ያለው።
ስፍራው የመስቀል ደመራ በዓልን ማክበር በሚያስችል መልኩ ተዘጋጅቶ ማየታቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ተናግረዋል። በተመሳሳይ መስከረም 23 2013 ዓ.ም በአዲስ አበባ የሚከበረው የእሬቻ በዓል አባገዳዎች የማክበሪያ ስፍራ ተረክቧል። የኦሮሞ ህዝብ ጭጋጋማውን የክረምት ወቅት አልፎ ወደ ብርሃን ላሸጋገረው ፈጣሪ ምስጋና የሚያቀርብበት የእሬቻ በዓል በዚህ ዓመት በአዲስ አበባ ከተማ መስከረም 23 ቀን ይከበራል። የእሬቻ በዓል ማክበሪያ ስፍራ ካርታውን ያስረከቡት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ስፍራው ቀደም ሲል የእሬቻ በዓል የሚከበርበት ቦታ መሆኑ በመረጋገጡ የማረጋገጫ ሰነድ መሰጠቱን ተናግረዋል። የእሬቻ በዓል የአብሮነትና የሰላም እሴት መሆኑን ምክትል ከንቲባው ተናግረዋል።
እንግዲህ እሬቻ በዓልን በምናከብርበት ሰዓት፣ መስቀልንም በምናከብርበት ሰዓት ትልቅ አገራዊ ፋይዳ ያለው የህዝብ በዓል ነው። እሬቻ ሰላም ነው፣
ኢሬቻ ፍቅር ነው። ኢሬቻ አብሮ መኖር ነው፣ አብሮነት ነው። ይሄንን የህዝብ ባህል ህዝባችን ውስጥ ማስረጽ ይኖርብናል። ህዝባችን ውስጥ ደግሞ በመንልበት ሰዓት የኦሮሞ ህዝብ ባህል ብቻ ሳይሆን በሰላም፣ በአንድነት፣ በአብሮነት፣ በፍቅር ሌሎችንም የራስ አድርጎ በማቀፍ ያ የነበረው የጥንት ዛሬ ሲተገበር ያለ በተለያየ መንገድ ግን ይሄንን እሴት እንዲሸረሸር እየተደረገ ያለበትን ሁኔታ ጭምር እሱን በደንብ መቀነስና እሴቱን ደግሞ ከፍ ማድረግ በሚቻልበት ደረጃ ማከበር ስላለበት አንድ በዓል ዝም ብሎ የማክበር ስርዓት አይደለም። ይሄንን እሴት ከፍ የማድረግ ነው። ህዝባችን ማዕከል እሴቱ እንዲታወቅ የፍቅር፣ የሰላም፣ የአንድነት፣ የአብሮነት በዓል መሆኑን ማሳያም ነው። ስለዚህ በዚህ በዓል ላይ እዚህ ቦታ ላይ ይከበራል ብለን ይሄንን ሰነድ ርክክብ በምናደርግበት ሰዓት አባ ገዳዎች የሚወስኗቸው የተወሰነ ቁጥር ስርዓቱ ብቻ እንዳይቀር የተወሰነ ቁጥር ያለው ማህበረሰብ እዚህ ጋር መጥቶ በእነሱ በሚሰጡት በሚያዘጋጁት በእነሱ በኩል በሚዘጋጀው ባጅ ብቻ የሚከበር ነው የሚሆነው።
ምንም እንኳን በዓሉ በጋራ የሚከበር ቢሆንም በኮቪድ-19 ወረርሽኝ ምክንያት የዘንድሮው በተወሰኑ ሰዎች ብቻ እንደሚከበር የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሳ ገልጿል።
በዚህ ዓመት እንደ በፊቱ በሚሊዮኖች ተሰብስበን ኢሬቻ በዓልን ማክበር አንችልም። ባለንበት ችግር ምክንያት የኮሮና ወረርሽኝ በሀገራችን እየተስፋፋ ህይወትን እየቀጠፈ ባለበት ህዝብን እዚህ ሰብስቦ በሚሊዮኖች ህዝብን ሰብስቦ በሽታው ወደ ገጠሩ የሀገራችን አካባቢ እንዳይስፋፋ ለማድረግ አባገዳዎች ውሳኔ አስተላልፈዋል። በጥቂት ሰዎች ከሁሉም ወዳዎች የተወከሉ በተወካዮች በዓሉ እንዲከበር ታስቦ እንዲውል፣ ሌሎቹ ደግሞ በየአካባቢያቸው በተለያዩ ተግባራት አክብሮ እንዲያልፉ መልእክታቸውን አስተላልፈዋል፣ ውሳኔ ወስነዋል። በዚሁ መሰረት ኦሮሞ ህዝብም ባለበት በዓሉን አስቦ እንዲውል ጥሪያችንን እያስተላለፍን በዓሉ የሰላም፣ የፍቅር፣ የአንድነት፣ የእርቅ እንዲሆንልን ምኞታችንን ገልጻለን።
በሰነ ስርዓቱ ላይ የተገኙት አባገዳዎችና ሀደ ሲቄዎች አስተዳደሩ እሴቱ እንዲጎለብት ለበዓሉ ቋሚ ማክበሪያ ቦታ የማረጋገጫ ሰነድ በመስጠቱ አመስግነዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
የሐዲስ ዓለማየሁ አካዳሚ በአማራ ክልል ደብረ ማርቆስ ከተማ ላይ የተቋቋመ በሙከራ አገልግሎት ላይ የሚገኝ አዳሪ ትምህርት ቤት ነው። ሙሉ በሙሉ ግልጋሎት መስጠት በሚጀምርበት ሰዓት 1600 ተማሪዎችን የመቀበል አቅም እንዳለው የተነገረለት አዳሪ ትምህርት ቤት የቦርድ ሰብሳቢ የቀድሞ የኢትዮጵያ ትምህርት ሚኒስትር አሁንም በከፍተኛ የመንግስት ኃላፊነት ላይ የሚገኙት ዶክተር ስንታየው ወልደ ሚካኤል ናቸው። የትምህርት ቤቱን ዓላማ ለመቀላቀል የወሰኑበትን ምክንያት እንዲያስረዳሉ።
የሀገራችን ህዝብ ወደ ተሻለ ደረጃ ለማሸጋገር በትምህርት በኩል የበለጠ መስራት ጠቀሜታ እንደሚኖረው በማመን ነው በመጀመሪያ ደረጃ ይህንን ሀሳብ እና አቶ ባንት አምላክ ሀሳቡን አመንጭቶ ደብረ ማርቆስ ከተማ ከተንቀሳቀሰ በኋላ ወደ አዲስ አበባ መጥቶ ሀሳቡን በሚያማክሩኝ ወቅት አብራቸው ለመስራት ፈቃደኛነትን የገለጽኩት በሂደት ቦርዱ እንደገና ሲደራጅ ነው ወደ ሰብሳቢነት የመጣሁት። ግን መሰረታዊ ሰብ ትምህርትን በዚህ መልክ መስጠቱ ሀገራችንን ይቀይራል በሚል ደረጃ ነው። በተለይም ደግሞ የትምህርት ጥራትን የበለጠ ከፍ ለማድረግ በአዳሪ ትምህርት ቤት በኩል የሚሰጠው እና ምርጥ ችሎታ ያላቸው እና የተሻለ ችሎታ ያላቸውን በዚህ በኩል ማሰባሰብ ለወደፊት ለሀገራችን ከፍተኛ ጥቅም ይሰጣል። ለአካባቢው ህዝብ ማለትም ለጎጃም አካባቢ ህዝብ ደግሞ ይህንን ጠቀሜታ ይሰጣል የሚለውን መነሻ በማድረግ ነው ይህንን ግሩፕ የተቀላቀልኩ።
ትምህርት ቤቱ የበለጠ ተጠናክሮ በተማሪዎች ቅበላም ሆነ በትምህርት ጥራቱ ከፍ ያለና ዓለም አቀፍ ተወዳዳሪ እንዲሆን ለማገዝ በሰሜን አሜሪካ የሚኖሩ የአካባቢው ተወላጆችና የዓላማው ደጋፊዎች የድጋፍ ቡድን ከሰሞኑ አቋቁመዋል። ከድጋፍ ቡድኑ ሀሳብ አመንጮች መካከል አንዱ የሆኑት አቶ መንግስቱ ሙትባይ ኖሩ
ከአገር ቤት ያለው የፕሮጀክቱ አመራሮች እንዲሁም የደብረ ማርቆስ ከተማ ነዋሪዎች ያሳዩት ይህን ፕሮግራም ተጀምሮ እዚህ ደረጃ እንዲደርስ ያሳዩት ቁርጠኝነት፣ የከተማው አስተዳደር፣ የአካባቢው ባለሀብቶች፣ እንዲሁም በዛው በከተማው የሚገኘው የደብረ ማርቆስ ዩኒቨርሲቲ አመራሮች ያደረጉት አስተዋጽኦ ነው። እኛም እንደ ሞተር ሆነው በግራስሩት ሌቭል ላይ የኮሚኒቲ ትምህርት ቤት ኦንድ የሆነ ስለሆነ ይሄ ነገር አላማው ሊሳካ ይችላል ብለን በሰሜን አሜሪካ ይሄንን ትብብር እያደረግን የምንገኘው። ይህ ደግሞ በህይወት ዘመናችን በዚህ ታላቅ ሰው የተሰየመ ፕሮጀክት ላይ ኢንቮልቭ አድርገን ተሳትፈን ይህንን አላማ እውን ማድረግ ለሁላችንም አላማው በጣም ኖብል ኮስ ስለሆነ ለሁላችንም ትልቅ የህይወት አጋጣሚ ይፈጥርልናል፣ ለአካባቢያችን ወይም ለኢትዮጵያ ለማገልገል ማለት ነው።
በዋነኝነት በአካባቢው ነዋሪዎችና ባለሀብቶች የሚደገፈው ይህ አካዳሚ በአሁኑ ሰዓት ወደ 10 የሚጠጉ ሴት ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ትምህርት የወጣት ሴቶችን ሕይወት ለመቀየር ያለውን ኃይል የሚያምኑት እና የአካዳሚው የሰሜን አሜሪካ ድጋፍ አሰባሳቢ ቡድንን ሰብሳቢ የሆኑት ወይዘሮ ሙሉመቤት ሁነኛው በዓመታት ውስጥ የሴት ተማሪዎችን ቁጥር ከፍ ለማድረግ ስለታሰቡ እቅዶችም ይናገራሉ።
እነዚህ ሴቶች ልጆች አሁን ያለን ቁጥር ትንሽ መሆኑን እኔ የሚያመለክት የሚመስለኝ ይህን አይነት ጫና እየተደረገባቸው ትልቅ ያላቸው ችሎታ ያላቸው ሴቶችም እዚህ ደረጃ ለመድረስ እድሉ እንደማይኖራቸው እና ትልቅ ድጋፍ እንደሚገባቸው ነው። እና በዚህ የተነሳ እንግዲህ እኛም እዚህ ያለነው ከዚህም ልምድ በመቅሰም የሀገሪቷን ፖሊሲ የሴቶችን ትምህርት ያበረታታል፣ ነገር ግን ተግባራዊነቱን ነው መደገፍ ያለብን እና ሴቶችን ልጆች እንዴት አድርገን ነው ደግፈን የተሻለ የትምህርት ተሳትፎ እንዲኖራቸው ማድረግ፣ የተሻለ ያላቸውን እምቅ ችሎታ ሊያበለጽጉበት የሚችሉበትን መንገድ እንዴት እንከፍታለን የሚለው ነው። በዚህ አጋጣሚ ይሄ አዳሪ ትምህርት ቤት አንዱንም ደግሞ ችግር ሊቀርፍ የሚችለው እንደዚሁ ሴቶች በርቀት ምክንያት ወላጆቻቸውን ተለይተው መሄድ እንዳይችሉ ስጋት ያለባቸው የወላጆቹን ስጋት ይቀንሳል ብለን እናስባለን። ስለዚህም ይሄ በተለይ በሰሜን አሜሪካ ያለው ቲም ከኢትዮጵያ ካለው ጋራ በመተባበር አንድም የምንሰራው የሴቶችን ተሳትፎ እንዴት አድርገን ማዳበር እንችላለን፣ ወደፊት ትምህርት ቤቱ ተከፍቶ ብዙ ተማሪዎችን መቀበል ሲችል በተቻለ ሲሆን በኩል ደረጃ የሴቶችና የወንዶች ተሳትፎ እኩል የሚሆንበት ሳይሆን ደግሞ በየጊዜው እያደገ እዚያ ደረጃ እንዴት እንደርሳለን የሚለውን እየተመካከልን እኛም የቴክኒክ እገዛ እያደረግን ከልምዳችንም ያለንን እያካፈልን አብረን እንሰራለን ብለን ነው የምናስበው።
የድጋፍ ሰጪ ቡድኑ ተወካዮች በተለያዩ የአሜሪካ ግዛቶች የሚኖሩ የዓላማ ተጋሪዎቻቸው መሰል ህልሞች እውን የሆኑ ዘንድ እገዛ እንዲያደርጉ ጠይቀዋል። አድማጮች፣ የሐዲስ ዓለማየሁ አካዳሚን ጉዞና በሰሜን አሜሪካ የሚገኙ ደጋፊዎቹን እንቅስቃሴ በሚመለከት የተደረገ ውይይት በነገው ምሽት የጋቢና መዝናኛ መሰናዶ ላይ እንደሚደመጥ ከወዲሁ እንጠቁማለን። ደግሞ ወደ ምስራቅ ኢትዮጵያ እናቀናለን። የምስራቅ ኢትዮጵያ አጎራባሽ ክልሎችና የጸጥታ አካላት በምስራቅ ኢትዮጵያ ህገወጥ የገንዘብ እንቅስቃሴና ህገወጥ ንግድን በመከላከል ከሀገር ውጭና በሀገር ውስጥ ያላግባብ የተሰራጨ ህገወጥ ገንዘብ ወደ ህጋዊ መስመር እንዲገባ ወይንም ከገበያ ውጭ እንዲሆን በቅንጅት መስራት እንደሚገባቸው ተነግረዋል። የሶማሌና የሐረሬ ክልሎች፣ የምስራቅ ኦሮሚያ እንዲሁም የድሬዳዋ ከተማ አስተዳደር ከብሔራዊ ባንክ፣ ከመከላከያ ሰራዊት የምስራቅ እዝና የፌዴራል ፖሊስ አመራሮች ጋር ምክክር አድርገዋል። የጸጥታ ኃይሎች የንጹሐን ግለሰቦችን ገንዘብ ያለአግባብ እየወሰዱ ነው የሚለውን ወቀሳም ውድቅ አድርገውታል። አዲስ ቸኮል ተጨማሪ አለው።
ክልሎቹ በየአካባቢያቸው ህገወጥ የገንዘብ ዝውውርና ህገወጥ ንግድ ለመቆጣጠር እየወሰዷቸው ያላቸውን እርምጃዎች ሪፖርት አቅርበው ውይይት አድርገዋል። ክልሎቹ የገንዘብ ዝውውር ቁጥጥር ለማድረግ ከነባሮቹ ባሻገር አዳዲስ ኬላዎች ማዘጋጀታቸውንም አስታውቀዋል። ከመረጃ አካላት ጋር በመተባበር ህገወጥ ንግድና ህገወጥ የገንዘብ ዝውውር የሚያካሄዱ አካላትም እየተለዩ ናቸው ተብሏል። በዚህ ረገድ እስካሁን በየክልሎቹ በቁጥጥር ስር ያለ ገንዘብ መጠንም ይፋ ተደርጓል። የፌዴራል ፖሊስና የመከላከያ ሰራዊት አመራሮችም በስራ ሂደት ከክልሎቹ የተደረገላቸውን ድጋፍና የሚያጋጥማቸውን እንቅፋቶች በመድረኩ አቅርበዋል። በውይይት መድረኩ ላይ ህገወጥ የገንዘብ አዘዋዋሪዎች በየጊዜው ስልታቸው ሊለዋወጡ ስለሚችሉ የመንግስት የጸጥታ አካላትም ከዚሁ አንጻር አካሄዳቸውን በየጊዜው መፈተሽ አለባቸው ተብሏል። በምስራቅ ኦሮሚያና በሶማሌ ክልል የጸጥታ ኃይሎች አርሶና አርብቶ አደሩን ገንዘብ ያለአግባብ እየወረሱ ነው ተብሎ ቅሬታ እየቀረበ መሆኑን በማስመልከት የምስራቅ እዝ አዛዥ ጄኔራል ዘውዱ በላይ ጩኸቱ ሆን ተብሎ እየቀረበ ነው ብለዋል። የሶማሌ ክልል መነሻ አድርገው ምክንያታቸውን ያስረዳሉ።
እና አሁን በአንዳንድ አካባቢ ጫጫታ ሰማለሁ። ትክክል አይደለም። ምንም እኛ የምንወርሰው እንትን የለም። አሁን አብዱላህም ሲያነሳው ነበረ። ይህ ጫጫታ ለጤና አይደለም። ስንት ብር ወስደን ነው አሁን በሶማሌ ክልል እየውል 600 ሺህ ብር፣ 160 ሺህ ብር፣ ትላንትና ደግሞ 3 ሚሊዮን ብር። እነዚህ ናቸው። ሌላ መልሰናል። እነዚህ እንዴት ያንጫጫሉ? ሆነ ብለው ነው። ሆነ ብለው ገና እንዳንይዝ ነው። ይህ ገና ጫጫታው ገና አልተያዘ፣ አልተጀመረም። ተኩስ እኮ አልተጀመረም። ተኩስ አልተጀመረም። ገና የዘውዱ ስም ይጠለጠላል፣ የአብዱላሂ ስም ይጠለጥ ገና መይተኮስብን አሁን
በአስር ሺዎች የሚቆጠሩ ዋጋ ያለው ህገወጥ ሸቀጥ ወይም ኮንትሮባንድ ወደ ሀገር ውስጥ ለማስገባት ሲሉ በጸጥታ ኃይሉ ላይ ተኩስ መክፈት የለመዱ ህገወጦች ወደፊትም በሚሊዮን የሚቆጠረውን ህገወጥ ገንዘባቸውን ለማትረፍ ሲሉ ከስም ማጥፋት ባሻገር አቅማቸውን የፈቀደውን ሁሉ ብዙ ጥፋት ሊያደርሱ ስለሚችሉ ከወዲሁ መዘጋጀት ይገባል ብለዋል ጄኔራል ዘውዱ። ይሁንና በመመሪያው የተቀመጠውን መሰረት በማድረግ በነፍስ ወከፍ አንድ ሰው ይዞት ሊገኝ ከሚገባው ገንዘብ በላይ ይዞ ሲገኝ ገንዘቡ ተይዞ ምርመራ መደረጉ አይቀርም ብሏል። ትክክለኛ ገንዘብ ሁሉ እየተጣራ ስለሚመለስ ህጋዊ ሰዎች ምንም ስጋት ሊገባቸው እንደማይገባ ነው ጄኔራል ዞሩ ያሳሰቡት። የብሔራዊ ባንክን ወክሎ በመድረኩ ተሳታፊ የነበሩት አቶ አብይ ብርሃንም ቁጥጥሩ ሌሎች ያልተጠበቁ ውጤቶችን ሊያስገኙ ስለሚችል መቀጠል አለበት ባይ ናቸው።
ገበሬው ማን ነው ይታወቃል። በአካባቢው ህዝብ ተመስክሮለት ምን ተብሎ ይሄ የሚመለስ ነው። ሌላ ችግር ከሌለ በስተቀር የአካባቢው አርብቶ ነጋዴውም ይሄ አራሹን ግብሬ እንዲህ በእንትን የሚለው ነገር የለም። የነኝ ሰዎች ተመላሽ ነው የሚሆነው። ይሄን መረብ ስትል ስህተት እንዳይመጣ ሁሉንም ነው የምትይዘው። ነገር ግን እያጣራህ ባይዘው ሌላ ነገር ራሱ ሊድ ያደርጋል። ሌላ ራሱ መንግስት ያላያቸው ነገሩ ላይ ያመጣ ይችላል። አሁን ከዚህ በህግ በሚታይበት ወቅት ሌሎች ያልታዩ ወንጀሎች ራሱ ሊገኙበት ይችላሉ። በተለያየ መንገድ የተራጀ ብር ነው ያለው። በኮራፕሽን ሙስና አለ። በህገ ወጥ ወንጀል የተሰራ ልጅ አለ። ቀጥታ ደግሞ የዘረፈ ሀብቶች አሉ። ፎርጅድ ብሮች አሉ። ይህን ሁሉ ፎርጅድ ብር ሲባል ተመሳሳይ ብር ነው። ፎርጅድነቱ ከህጉ ውጭ መሰራት ነው እንጂ አንድ አይነት ብር አለ። ከተማችን ትክክለኛ ብር ፎርጅድ አይደለም፣ ግን ደብር ስለሰራ ፎርጅድ ያስብለዋል። እንደዚህ አይነት ብሮችም አሉ። እነኝም የሚለይበት ሜካኒዝም ነው።
ክልሎችን በአፈጣጠም ሂደት ያጋጠሟቸውን ችግሮች በሪፖርታቸው አቅርበዋል። በምስራቅ ሐረርጌ ዞን በኩል የጫትና የአትክልት ውጤቶች ንግድ በዋናነት በጥሬ ገንዘብ እየተካሄደ ስላለ ለዚሁ ዓላማ በግለሰቦች ተይዘው የነበረው በመቶ ሺህ የሚቆጠር ገንዘብ አስፈላጊው ማጣራት ከተደረገ በኋላ ለባለ ንብረቶች እንዲመለስ ተደርጓል ብለዋል። ባንክ ከተዘጋ በኋላ የሚካሄድ የጫት ግብይትና ሽያጭም ሰፊ ስለሆነ መፍትሄ ይፈለግለት ብለዋል። የሶማሌ ክልልም በተመሳሳይ የቁም እንስሳት ንግድ በዋናነት የሚከናወነው የቁም እንስሳትን ወደ አጎራባች ሀገራት በመውሰድ ስለሆነ አርብቶ አደሮች በርከት ያለ ጥሬ ገንዘብ በእጃቸው ሊገኝ ይችላል ብለዋል። በሌላ በኩል የሶማሌ ክልል ካሉት ወረዳዎች ሀያዎቹ ብቻ ባንክ ያለባቸው በመሆኑና በቀሪዎቹ ወረዳዎች የሚኖሩ ነዋሪዎች ገንዘቡን በየቤታቸው የሚያስቀምጡ መሆናቸውም እንደ ችግር ተነስቷል። ጄኔራል ዘውዱም ባንክ በሌለባቸው አካባቢዎች የሚኖሩ ነዋሪዎች የገንዘብ ለውጡ ተጠቃሚ እንዲሆኑ ከብሔራዊ ባንክ አስፈላጊው ድጋፍ እንዲደረግላቸው ጠይቀዋል። የብሔራዊ ባንክ ተወካይ የሆኑት አቶ አቢ ብርሃን ሁሉም የህብረተሰቡ ክፍል ተደራሽ የሚያደርጉበት ሁኔታ ይመቻቻል ብለዋል።
ባንክ ይሰራል። ባይዘጎ ባንኮች ይወጣል። እየተወጣ ህዝቡ ገና ነው። የዚህ እውቀትም ንቃትም ስለሌለው ነው እንጂ ባንክ ይወጣል። መኪና ይዘው አጃቢ ይዘው ሄደው ኢቭን በየወሩ በየሳምንቱ የሚሰበሰብበት መንገድ እንዲፈጸም ራሱ እየወጡ ይጠይቃሉ ባንኮች። አሁን ህዝቡ ከበዚህ ሰዓት ነው እንግዲህ ሊሰበሰብ ይችላል ተብሎ የሚታሰበው።
በመድረኩ ትኩረት እንዲሰጠው የተጠየቀው ሌላው ጉዳይ ከኢትዮጵያ ድንበር አካባቢ በኢትዮጵያ ብር ግብይት የሚፈጸሙ የአጎራባች ሀገራት ከተሞች ጉዳይ ነው። ከተሞቹ በዋናነት የኢትዮጵያን ብር በመገበያያነት የሚጠቀሙ ሲሆን ከውጭ ሀገር ምንም አይነት የኢትዮጵያ ብር ወደ ሀገሪቱ እንዳይገባ መወሰኑ በእነኚህ የአጎራባች ሀገራት የድንበር ከተማ ነዋሪዎች ላይ ኢኮኖሚያዊ ኪሳራ ሊያስከትል ይችላል ተብሏል። ተጎጫሌና በለደወይኒ ከተሞች ለዚህ እንዳብነት ቀርበ ተደርገዋል። ይህ በምስራቅ ኢትዮጵያ አመራሮች ደረጃ እንደማይፈታና ጥያቄው በአቶ ሙስጠፌ መሐመድ አማካኝነት ለፌዴራል መንግስት መቅረቡንም ጄኔራል ዘውዱ አስታውቀዋል። የጸጥታ መድረኩ ከመከላከያና ፌዴራል ፖሊስ ባሻገር የየክልሎቹን የፖለቲካና የጸጥታ አመራሮች እንዲሁም አቃቢ ሕግን ያካተተ ሲሆን ወደፊት የፌዴራልና የክልል ጉምሩክ አመራሮችንም ጭምር ተሳታፊ የሚሆኑባቸው ተከታታይ መድረኮች ይኖራሉ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
Tuzita zemanu tuzita Tivevnu tuzita hiwotnu tuzita Zora yeminoru tienaf kuta Zora yeminoru የናፍ ክልታር ህይወትና ተስፋ ምኞትና ውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋኩለታ alfo mi agitu
አብራችሁን ስላመሻችሁ በእጅጉና አመሰግናለን። ኤልያስ አስማሬ መሰናዶ አቀናባሪ፣ ትዝታ በላችሁ ደግሞ የመሰናዶ አርታኢና፣ ሀብታሙ ዝዩም ደግሞ ዝግጅቱን ስመራ አምሽቻለሁ። የነገ ሰው ይበለን። መልካም ምሽት።
ጥበብ ነው ትዝታ ህይወት ነው ትዝታ ዞረው የሚኖሩት የናፍ ፈለካ ዞረው የሚኖሩት የናፍ ፈለካ